አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያልን የተለመደውን የዘወትር አክብሮት ሰላምታችንን እያስቀደም የዛሬ ታህሳስ 11 ቀን 2013 ዓ.ም ወይም እንደ አውሮፓውያን አቆጣጠር የዲሰምበር 22 ቅንብራችንን ይዘን ቀርበናል። ከሀገሪቷ ሰሜናዊ አካባቢ የሚደመጡ ድምጾች የህዋት ወያኔ የመጨረሻ ቀናቶች ለማብሰር መቃረቡን ያረጋግጣል። ህዋት በጅምላ ሞት አፋፍ ላይ ስለመድረሱና ማንም ሊያተርፈው እንደማይችል ታውቋል። ደጋፊዎቻቸው ድርሳናትን ፈጥረው ቢያወሱም የትግሬ ህዝብ መሪዎቹን ከሞት መንጋጋ ሊያድናቸው እንደማይችል ግልጽ ከሆነ ሰነባብቷል። ሥራ ለሰሪው እሾህ ላጣሪው ነውና ዘረኝነት ፈጣሪዋን እያጠፋች ነው። የህዋትን መሸነፍ አምነን በመቀበል የብሔርተኝነት መጥፎ መንፈሱን ቀብረን የጭቆና ቀንበር መደምደሚያ አድርገን ወደ ቀጣይ የጽዳት እርምጃ መሸጋገሩ አገርን የመታደግ አደራ ነው። ለኢትዮጵያችን መቃብር የሚቆፍሩላትን ጠላቶቿን ካላጠፋን በምንም አይነት በሀገር አንድነት የሚያምን ለሕዝብ ጥቅም መቆምን የሚያምን ትውልድ ማፍራት አንችልም። አገሪቷን ለሰላሳ ዓመታት ያህል ወደ ጥቅጥቅ ጨለማ የገፈትሯት ጠላቶች አንድ በታሪክ ሲታወስ የሚኖር ወንጀል ፈጽመውብናል። በእነሱ ዘመን በኢትዮጵያ አገር መንግሥት ግንባታ በክሽፈት የመጠናቀቁ ጉዳይ ነው። የትግንጣዮች እንቅስቃሴ ብዛት፣ በሀገር ምንነት ላይ የሚስተዋሉት ተጠራሽ አቋሞች፣ የብሔራ ቋንቋ ጦት፣ የዘውግ ማንነት ኢምክንያታዊ ጡዘት፣ ያላቋረጡ የማንነት ጥያቄዎች መበራከት የሀገር ግንባታው ሂደት መፋለስ ውጤቶች ማሳያ ተደርገው ሊጠቀሱ ይችላሉ። የጎሳ ድርጅቶች የሀገሪቷን ህልውና ወደ ክፉ መዳረሻ ገፍተዋታል። በገዳይ አገዛዝ የጭካኔ መዳፍም ሆነ በግላዊ ጥቅመኝነት እየተናዱ የመጡት የባህልና የሞራል እሴቶች ትውልዱን ዛሬ ላይ ለደረሰበት አስከፊ ማኅበራዊ ቀውስ መዳረጋቸው አሌ አይባልም። የማኅበረሰባችን የሞራል እሴት በእጅጉ መዝቀጡን የሚያሳየን ለጥቅም የተገዙ ባንዳዎችን መገፋፋት ስናስተውል ነው። ፈጣንና ዋጭ አድርባይነት ለኮንዶሚኒየም ቤት ቁልፍ ያደሩ ብዙዎች ናቸው። ለዘረኛ አገዛዝ አራጋቢ ለመሆን የፈቀዱ በያገሩ ተበትነው ትውልዱን ዛሬ ለደረሰበት አስከፊ ማኅበራዊ ቀውስ ዳርገውታል። አገሪቷ ሰው አይብቀልብሽ ተብላ የተረገመች እስኪመስል ድረስ ብሔራዊ ክብር፣ ህሊና፣ ሞራል፣ እውነት የረከሱበትና የተዋረዱበት ዘመን ላይ በመውደቋ የሞራል ልዕልና ከትውልዱ ርቋል። ህወሓት ኢትዮጵያን ከተቆጣጠረ በኋላ የነበሩትን ዕለታት ክንውኖች በሥርዓት የመመዝገብ ልምድ ያለው ሰው ብዙ አምድና ብዙ ሺህ ገጾች የሚወጣው መጽሐፍ ማስጠረዝ ይችላል። ኢትዮጵያ ህሊና በሌላቸው አርመኔዎች ስር ከወደቀችበት ዘመን አንስቶ እልፍ አላፍ ዜጎችን ሰውታለች። ፍጥረታት ብለን የማንጠራቸው ሰዎች ተፈራርቀውባታል። ወያኔዎች ዜጎችን ተበቅለው አዋርደውና ገድለው ስላልረኩ አገር በማፍረስና በመናዱ ረገድ ርኅራኄ ተለይቷቸው ቆይቷል። ኢትዮጵያዊነትና አገራዊ አመለካከት እርከን ላይ ወጥተን ጽንፈኞችን ለመግጠም ባለመቻላችን በበረሃውና በጫካው የተቀመረ የከፋፍለ ግዛ መሞከሪያ ተደርገን ቆየን። ችግሮች ሁሉ የየራሳቸው በጎ ገጾች አሏቸው። በመሆኑም ሁለት በጎ ጉዳዮች ጋር አገሪቷ ፊት ለፊት ተጋፍጣለች። አንደኛው የወልቃይት፣ የጠገዴ፣ የጠለምት፣ የመተማ፣ የራያና የቀሩት ህወሓት በወረራ የያዛቸው ቦታዎች የአማራ የህልውና ተጋድሎ በድል መቀናጀት ሲሆን፣ ሁለተኛው ደግሞ በመተከል እየተካሄደ ያለውን የዘር ማጥፋትና የዘር ማጽዳት ወንጀል ከስር መሠረቱ ለችግሩ እክልና የያዘውን አጥፊ ኃይል ለመደምሰስ ጥሪ እየተስተጋባ መሆኑ ነው። አገዛዙ ወዶ ሳይሆን ተገዶ በምዕራብ ኢትዮጵያና ሱዳን ያጠቃች ባለችበት ድንበር ዙሪያ የሚደረጉ መተናኮሎችን መደምሰስ ቀጣዩን ህልውናችንን በጠነከረ መሰረት ላይ ለመጣል ወሳኝ ነው። የከፋፍለ ግዛን እስኮዲያኛው ለመገላገል ይቅርታ የከፋፍለ ግዛን ቁርሾን እስኮዲያኛው ለመገላገል ረጅምና ለአስጨራሽ ትግል ይጠብቀናል። ምክንያቱም ኢትዮጵያ ከትግራይ ትቅደም ወደ ኦሮሞ ትቅደም በመሸጋግራችን ነው። ጽንሰ ሐሳቡ አዲስ ወረራ ማካሄድ ነው። በጽንሰ ሐሳቡ እየተመራ በምዕራዊ ኢትዮጵያ ወረራን አስፋፍቷል። አዲስ አበባን ወሯል። የአገሪቷን አንጡራ ሀብት በመዳፉ ስር አድርጓል። አክቲቪስቶቻቸው የጥላቻን ፕሮፓጋንዳ ያስደምጣሉ። የጥላቻ መርዛቸውን በሚቆጣጠሩት ሚዲያ ባለመታከት ይነዛሉ። ዓላማቸው ኦሮሞነትን ለማንገስና ኢትዮጵያዊነትን ለማኮሰስ ነው። ጠቅላይ ሚኒስቴር ተብየው ሳይቀር ዘመኑ የኦሮሞች ነው፣ ዝሆኖች ነን፣ እንደፈጥጣለን ሲል ተደምጧል። ዘረኞች የብሔር አጀንዳ ቀርጸው በሐሳብ መሞገት ስለማይችሉ እኩይ ተግባር መንፈሳቸውን ይመራዋል። ታሪክ ራሷን ትደግማለች ነውና ለ28 ዓመታት ከመሥዋዕትነት ትግል በኋላ ህወሓት ተገዝግዞ ስፍራው ሲለቅ ፈዛዛውና ባሪያው ብአዴን ፈቅዶ ዘረኝነት በአዲስ በመዲናችን ላይ እንዲሰፍር አስደረገ። ለአማራው ሕይወት መቀጠፍም መንገዱን ከፈተ። የኦሮሞ ይቅደም ጽንፈኞች ከህወሓት በቀሰሙት የጥላቻ መንፈስ ቀይ መስመሩን ለማለፍ ተዳፈሩ። ዛሬ የማተራመሱን ሥራ አላንዳች ተቀናቃኝ እያካሄዱት ነው። አዲሱ የመንጋ ስብስብ የኢትዮጵያን ክብርና የግዛት አንድነት ተቀናቃኝ ነው። ለብዙ ዓመታት ኦሮሚያ የሚባል አገር እመሠርታለሁ በሚል ቅዠት ሲዳክር የቆየ ኦነግ ከኦፒዲዮ ጋር በፈጠረው ውህደት ዜጎችን ለስቃይ ዳርጓል። ኦሮሞ ይቅደም የሚለው የኦነጎን የኦነግና ኦፒዲዮ መፈክር ከመሪዎቹ አንደበት እንደሚደመጠው ከሆነ ወደ ፋሽስታዊነት ተቀይሯል። አንድ ነገር ግን እንበል፣ ለሁሉም ጊዜ ያለው ነውና ህወሓት ወያኔን የሚያድን መታጣቱን ስናይ የወያኔን የጦርነት አዋጅ የሚጎስሙትን ኦነጋያን ውሎ አድሮ የሚያድን ይኖረናል ብለው የሚያስቡ ፍጥሮች ይኖሩ ይሆን? ጊዜ ይፈታዋል። በአገራችን ጽንፈኝነት በሕዝባዊ ንቅናቄው የፖለቲካና ማኅበራዊ ልባሱ ተገፎ እርቃኑን የቆመ ቢመስልም የሕዝብና የአገርን ሉዓላዊነትና አንድነት የማስከበሩን ተግባር ለማጠናቀቅ ብዙ ይቀረናል። አብይ የኢህአድግን ህወሓት ፍልስፍናን በአዲስ ለማስከተል የይስሙላ የስም ለውጥ አድርጎ ሕጋዊነት አለኝ የሚለውን ሐሳብ ለማስፈን በነፍሰ ገዳዮችና ደናቁርቶች ታግዞ ብልጽግና በሚል ሽፋን አማራጭ ሆኖ ለመቅረብ እየሞከረ ነው። ብልጽግና አብይ ሥልጣኑን በማንኛውም ዘዴ ቢሆን ጨብጦ ለመቆየት አስተማማኝ ሁኔታ ይፈጥርልኛል ብሎ የወጠነው ሐሳብ ነው። አሁን እንደምናየው ግን በሽኩቻ መጠመዱን ነው። ከአባላት ድርጅቶች መካከል የኦሮሞና የቤኒሻንጉል ጽንፈኞች ብቻ ተናበው ጸረ አማራ ወንጀል እየፈጸሙ ሲሆን፣ የቀሩት ብልጽግና ተብዮች ግን በሕዝብ ተቃውሞ ግፊት እየተተራመሱ ነው። በብልጽግና ፓርቲ የውስጥ ሽኩቻ ሳንዘናጋ የራስን የቤት ሥራ ጠንቅቆ ማከናወን ብቸኛው ተቀዳሚ ጉዳይ ነው። ዝም ባለ ሕዝብና በተፋዘዘ የተቃውሞ እንቅስቃሴ ላይ ነግሰው ይፈጽሙት የነበረው በደል ባለበት ሊቀጥል እንደማይችል ለሁላችንም ግልጽ ነው። ያምናውና ያቻምናው የአምባገነኖች አባወራ ኃይል ዛሬ እየታደነ ነው። ባለንበት ቀውጢ ወቅት ግን የመንጋው አገዛዝ የፖለቲካ ጉልበት ፈርጥሞ ይታያል፣ ውስጡ ግን ባዶ ነው። የብሔር ጉዳይን በማጦዝና በማስጮህ የሚያምታቱበት ርዕዮተ ዓለም እየተንኰታኰተ ነው። በመሆኑም ለስር ነቀሉ ለውጥ የሚከፈለው መሥዋዕትነት መበረታታት ይኖርበታል። በኢትዮጵያ የዘውግ ጥያቄ በአደባባይ ከወጣበት ዘመን አንስቶ አማራው የሕይወት ዋጋ ከፍሎበታል። ዘሩ መክኖበታል። ርስተ መሬቱን ተነጥቋል። እልቂት ታውጆበታል፣ ተፈናቅሎበታል። የፖለቲካ ፋሽን ሆኖ አማራን ለኢትዮጵያ ችግሮች ሁሉ መከሰስ፣ አማራን ማጋለጥና መዝለፍ በወያኔ አዝማችነት ሲካሄድ ቆይቷል። የሚሊዮኖች እልቂት በዚህ አጸያፊ የጥላቻ ፖለቲካ እንዲከናወን ተደርጓል። ባለፉት 28 ዓመታት ብቻ በየመንደሩ ከሳቱ ከልቂቱ ከአስቃቂ ግድያው አምልጦ ምርዶን የሚያሰማን እስኪጠፋ ድረስ ጽንፈኞች በአማራው ላይ ግፍ ፈጽመዋል። በአብይ ዘመንም በየመንደሩ ትኩስ ደም የሚሸቱ ገዳዮች ተሰማርተው ተመሳሳይ ግፍ እየፈጸሙ ነው። ግድያዎች በአብይ ዘመንም ቀጥለዋል። በሕይወት ቢኖሩ ለአገርና ለወገን ብዙ ሊጠቅሙ የሚችሉ በገፍ ተገድለዋል። አንዳንዶቹም ደብዛቸው ጠፍቷል፣ እንደወጡም ቀርተዋል። በቅርቡ የታፈኑ የአማራ ወጣት ዩኒቨርሲቲ ተማሪዎች ጣፈንታ የዚሁ አሳዛኝ ድርጊቶች አንዱ የሆነ የአብይ አገዛዝ የጭካኔ ተግባሩ ማሳያዎች ናቸው። እነዚህ ወጣቶች በኦነግ ኦፒዲዮ ከታፈኑ 383 ቀናቶችን አስቆጥረዋል። ዛሬም ለእነዚህ ወጣቶች ድምፅ በመሆን ለመከራ የዳረጋቸውን ዘረኛ አገዛዝ በማውገዝ የወጣቶቹን ሕይወት ታድጎ ለወላጆቻቸው የማሳወቅ ግዴታ እንዳለበት እናምናለን። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ እንዲሰፍን፣ በተለይም አማራው ኢላማ ተደርጎ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት በሚያደርጉት ጥሪ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም በቅርቡ ለአገር ደህንነት አንድነትና አብሮነት ዓላማ ሰንቀው ዘረኞች በለኮሱት ጦርነት የተሰውቱን ዜጎች ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። ከዚያም የሳምንቱ አበይት ዜናዎች ይቀርባሉ። በማከታተል ሦስት ወቅታዊ ጽሑፎች ከተደመጡ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን፣ የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Shekawa mnau bona eba agalo Shekawa arba zurte gegen oizenarken Shekawa akubya ondawel eba agalo Lebla gaushin tegin eme galo
ተታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍል ዝግጅት ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በ1943 ዓ.ም ተብረት ማቶ ታደሰ ሚጫ የተደረሰ መጽሐፍ የምርኮ ግዞ ተጎጀብ እስተ ቦንጋ ከተማ በሚል ምዕራፍ የቀረበውን ክፍል 12 ጽሑፍ ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ ማታደሰ ሚጫ የምርኮ ጉዞ ተጎጀብ እስተ ቦንጋ ከተማ ክፍል 12 ደሃ በህልሙ ቂቤ ባይጠጣ ንጣቱ ይገድለው ነበር እንደተባለው እኛ የወቅቱን እድላችንን በጠጅና በጮማ እየደለልን ትናንትና ማታውን በወሬ በመቀመምና በማጣጣም እምኞቱ ቀያኖስ ገብተን ስንዘቅጥ ለካስ አጅሬ ጣሊያን ቀድሞን አልፎ ተወንዝ ወዲያ ማዶ መድፍና መትረየሱን አሰልፎ ይጠብቀን ኑሮ ተሰፈራችን ወደ ወንዝ ወይም ወደ ሳጃ በደወል የምትባለው ከተማ ቀደም ብሎ ለመድረስ የሄደውን አንዳንድ ሰው ተጫካ ውስጥ ብቅ ያለ መሳሪያውን ሲቀበልና ወደ ማረፊያ ቤት ሲያግዘው አምሽቷል። አንዱ እንዲህ ሆኖ ሲቀር ሌላው ያላወቀው ደግሞ ሲከተል ሁሉም ፍጻሜ በሌለው ውስጥ ሳይመለሱ በመቅረታቸው የጦራችን መቀነስ ለኛ ምስጢር ሆኖ ሌሊቱ አለፈ በማለት የዛነቁት ኔታ ታደሰ ሚጫ በጥሩ መልክ መዝግበውታል። በማግስቱ ጧት አዲስና የተደራጀ ጦር በወንዙ ማዶ እንደሚጠብቀን በተሰማ ጊዜ በሰፈራችን ውስጥ ከባድ ሐዘንና ሐሳብ ወደቀ። ክቡር ራስምሩም ምንም ለጠላት አለመደንገጣቸውና ጀግንነታቸው የታወቀ ቢሆንም ጦርነትና ችግር የመተረው የቀንና የሌሊት ግስጋሴ ያንገላታው ሰራዊታቸው ምንም እንኳ የማያወላውል ሐሳብ እንዳለው ቢያውቁም የገዛ መሳሪያውን ለመሸከም ተስኖት በሚታይበት በዚህ ጊዜ በአፍላ ጉልበት የተዘጋጀውን አዲስ ጦር ገጥሞ እንዲዋጋ ማድረግ በፍኖተ መስቀል ላይ ርግዘተ ሐራን የሚመስል ህማም እንደ መጨመር ያህል እስቲመስላቸው ድረስ ከባድ ሐዘን ተሰማቸው ሲሉ ታደሰ ሚጫ ገልጸዋል። ይህ ወሬ በሰፈራችን መካከል ወዲያው ተሰራጭቶ የሚሆነውን ነገር ታለቆቹ መስማት ሰራዊቱ አሰፍስፎ ሲጠባበቅና ሹማምንቶቹም ለምክር ሲደራጁ የጠላት የጦር መኮንኖች በወርቅ የተንቆጠቆጠ የማዕረግ ልብሳቸውን እንደለበሱ ቀኛዝማች መጅድ አቡድ ከሚባሉ ኢትዮጵያዊ ጋር መጥተው ተክቡር ራስ ምሩ ፊት ሲደርሱ ገት ብለው ቆመው በታላቅ አግብሮት ሰላምታ ተሰጡ። በኋላ 10 ደቂቃ ያህል ተነጋግረው መመለሳቸውን አይተን ነገሩ ይፋ ሲወጣ ድረስ ምንም እንደሆነ ሳይገባን ቆየን በማለት ታደሰ ሚጫ የወቅቱን ድባብ ገልጸዋል። የጠላት መልክተኞች እንደተመለሱም ጥቂት ጊዜ ቆይቶ ተኛ በኩል ዶክተር አለሞርቅ በገነ ባላምበራስ ደምሴና ባላምበራስ ቸርነት እነዚህ ሶስቱ ለተላከው ለጣሊያን መልእክት መልስ ተወዲህ በኩል የተዘጋጀውን ሐሳብ ይዘው ወደ ኢጣሊያኑ ሹም ዘንድ ሄዱ። ተወዲያ በተላከው ድርድር ላይ ለመመካከር የኛ ሹሞች ስብሰባ አድርገው ተተነጋገሩበት በኋላ በስምምነት እንደተወሰነው በኢጣሊያኑ ጥያቄ ምንም ጥቅም ሳይገኝበት በከንቱ ተምትንገላቱና ሰላማዊውንም ህዝብ ያለ አግባብ ተምታስፈጁት ለሃያሉ የጣሊያ መንግስት እጃችሁን እንድትሰጡ እንመክራችኋለን ለተባለው የዛቻ አይነት ቃል ቸኩሎ አሜን ተማለትና እንቢ ብሎም ተማስተንበር በመጀመሪያ ሰላማዊውን ህዝብ ተቀበሉንና የርቁን ድርድር ተዛ በኋላ እንጀምራለን በማለት تزيه يتلاكون قال ملك تنوچاچن تنقاقرو تتمل سبوهالا دنبنياتو هنو درق طور بكر عبرون ينبرو سفر قطر إليلو سلاماوي هزب عبزانيو سفراتشن اللقو سيهد تسوزات تنسا بوتاو بادون يكر يهل چر على يلالو تادسميچان بزيما كوهان يتلات شوم سلاماويون هزب مركبون كبور راس مروبة ملكتو جزي إجي مستات قداي اندي كناوان أسف سفو بمتبابك ملك تنجو تشاكشون ساك وارتو اندي ملالسو لدرقوت يتلات شوموج ينبيتا منفس سلاسا يواتشو اندنك قراتشو اجاتشون بايساتو يان جزي يبون بادقا اندمي درقنا يتالين محيل جيق غنانا بمهنو አደጋ ተደረገ እንደሆነ ያንድ ሰው ህይወት እንኳን እንደማይተርፍ በመግለጽ ጣሊያኖቹ ብዙ ጊዜ ተመላለሱ። በጣሊያኖቹ በኩል የሆነው ይህ ሲሆን በእኛ በኩል ደግሞ ላይ ስማቸው የተጠቀሰው መልክተኞች እየተመላለሱ ሲነጋገሩ ተቆዩ በኋላ በመጨረሻው ጣላታችን ያቀረበው ማስፈራሪያ ሁሉ ያልተደመጠለት መሆኑን ተገንዝቦ سلاماوي حزب مركباتشن هن انتن سنفلق نونجي شكماتشهن بغزاج جاتشن اقالن اندگنا بمولو قلبت اندتاتكون ايدلم انياك علاچنن اتابكن سلاماويين حزب سنركباتشو هن انتن قالاتشهن اكبراتشو اجاتشهن اندتساتون ياسفلقال انبي بتلوغن يتركبنون يهن اجيق يبزا حزب በእናንተ ምክንያት ያለ ርህራሄ መፍጀታችን ስለሆነ እንዲሁ እንደምናደርጋው ቃጩ በህዝቡ ፍርዳችሁበት የሰጣችሁን ከሆነ በኋላ ጸጸት እንዳይደርስባችሁ እንሆ አሁንኑ እናሳውቃችኋለን ሲሉ ጨካኙ ፋሽስት በሀገራችን የተለመደውን በውጭ ሰዎች ዘንድ ሲሰማ ግን ሊታመን የማይቻለውን ያረመኔ አገዳደል በዛኔ ያህል ህዝብ ላይ በጭካኔ ሊፈጽመው በቁርጥ መነሳቱን ተዚህ በላይ በተጠቀሰው ንግግር ተገንዝበውና እንዲህ ለማድረግ ያዘጋጀው ምክንያት የኛንም ቢታነና ቃል አፍራሽነት መሆኑን በማመዛዘን ክቡር ራስ ምሩ ተጥቁራን በሳመኮንኖችና ተታላላቅ ሲቪሎች ጋር ምክር አድርገው በእውነተኛው ግምት ለጠላት ጉራ የመፈታትና የመፍራት ሳይሆን በመራፍ 6 በሁለተኛው ክፍል ተተነገረው አደጋ ለመዳን ሲል ጦራችንን አምኖ ሲንከራተትና አሳሩን ሲጨርስ እዚህ ደረሰው ስፍር ቁጥር የሌለው ሰላማዊ ህዝብ አሁን እንደገና በሚያሰቅቅ አደጋ ላይ ሊወድቅ ስለሆነ ይልቁንም ጦራችን ቀድሞ በነበረበት ናኳን በዛው በኩል እየተዘዋወረ በጠላት ላይ ብዙ ተጋድሎና ተአምራት ለመስራት ሲችል እዚህ ድረስ የመጣው ይህንኑ ህዝብ ለመታደግ ብሎ መሆኑን ተማመዛዘን ርህራሄ ለሚገባው ለህዝቡ ህይወት ሲባል እጅ ተመስጠት በቀር በመዋጋቱ ምንም ጥቅም እንደማይገኝ ተገመተና እንዲሁ እንዲሆን በመከረ ተወሰነ ሲሉ ታደሰ መጫ መዝግበዋል። ይህንኑ በመልክተኞቹ አማካይነት ለማስተዋወቅ ታስቦ ሳለ ወዲያውኑ ተጣሊያ ነው ወኩል የሚመላለሱት ሹሞች መጥተው ክቡራ ስምሩ ተሙሉ የጥቁራን በሳመኮንኖች ጋር በ24 ሰዓት ውስጥ እጃቸውን ባይሰጡ አስፈሪ የሆነ የቦምብ አደጋ እንዲፈጸም ተግራዚያኒ በቴሌግራም የተላለፈ መሆኑን እያሳሰቡ አጠንክረው ተናገሩ። ይልቁንም በጣም የሚያስገርመው በጣሊያኑ ሹም ዘንድ ተክቡራ ስምሩ ጋር የሚገኙት ሹማምንቶች የጥቁራን በሳመኮንኖችና ሲቪሎች ስም በዝርዝር የተያዘ ሆኖ መገኘቱ ነው። ስለዚህም በማግስቱ የምንማረክ መሆናችን ታውቆ በዛው ቦታ አደረን ይላሉ ታደሰ መጫ። ነገሩ እንዲህ የተወሰነ መሆኑ ተተሰማ በኋላ በጠላት የሚደርስብን ግፍና ጭካኔ በሩቁ እየተሰማን በሁላችንም ዘንድ ያደረው ስጋት የመረረ ሆኖ መገመቱ ስንኳ ባይቀር የግፉን አሰቃቂነት በጉልህ በሚያውቁት አስቀድሞ ከድተውት ተመጡት ተሐምሳው የኤርትራ ክፍለ ሀገር ኢትዮጵያን ጋር ኢትዮጵያን ውስጥ እኛ ጋር ተሞት የተረፉት እጃቸውን ቢሰጡ የሚፈጸምባቸው ጭካኔ ፍርድ እንደ ኮሶ የሚጎፈነን መሆኑን እያሰቡ በታላቅ ሐዘን ላይ መውደቃቸውን በመመልከት ተጎሬ ግምጃ ቤት መጥቶ በየጊዜው ወጪ ሲደረግለት ተቆየ በኋላ የተረፈው ገንዘብ ተሰጥቷቸው ወደ ኬንያ ስለተሸኙ ይህ የሰጉበት አደጋ ለጊዜው ሊደርስባቸው አልቻለም በማለት ታደሰ መጫ መዝግበዋል። የጉዳዩ ፍጻሜ ይህ መሆኑ ተታወቀ ዘንድ በማለትም የጥቁር አንበሳ መኮንኖች ተግርማዊ ንጉሠ ነገሥት በደንብ የተቀበሉትን ሽጉጥ ለጠላት አናስረክብም ብለው ተወገባቸው እየፈቱ ለጎጀብ ወንዝ አደራ ሰጡት። እንዲሁም ቦኒያ ላይ አውሮፕላን ስናቃጥል በጀግንነት የማረክናቸውን ባላገልግል መትረጊሶች ለደመኞቻችን መልሰን ላለማስረከብ ለወንዙ አስረከብናቸው። ተክቡር ራስ ምሩ ጀግኖችም አብዛኞቹ ለአገራቸው ሲገለገሉበት የኖረውን ተናት ልጅ ይልቅ ያምኑት የነበረውን የጌጃቸውን መሳሪያ ሲያጠቁት ለነበረው ግፈኛ ጠላት መስጠት በቅንነት ያገለገለ ባሪያን ለጨካኝ ገዢ ያውም ለጠላት አሳልፎ እንደ መስጠት ያህል ጡር ሆኖ ስለተሰማቸው በጎጀብ ወንዝ ዳኝነት ነጻ አድርገው ለቀቁት ብለው ታደሰ መጫ ታሪክ ያስታውሳሉ። ይህ ሁሉ ተሆነ በኋላ የጦሩ ጠቅላይ አዛዥ ክብራቸው ሳይነካ ሽጉጣቸውም ተወገባቸው ሳይፈታ በበቅሏቸው ላይ በስርዓት እንደተቀመጡ አጅበናቸው ወደ ምርኮ ሰፈራችን አመራን። በዚህም ፈዛዛ ጉዞ የጎጀብን ወንዝ ስንሻገር ሰራዊታችን ጠበንጃውን እንደያዘ ዝናሩን እያነጠፈና አንድ ባንድ እየተፈተሸ ያልፍ ጀመር። በዚህ ጊዜ ቀኝ አዝማች ደጀኔ በኋላ ፊታውራሪ የተባሉ የክቡር ራስ ምሩ ክፍል የጦር አለቃ ተፋሽስ የጦር መኮንን የተማረከ የደንብ ልብስ ካቦርት ማዕረጉ ያለበት ለብሰው ታዩ። ጀግናው የጦር አለቃ ይህ አለባበሳቸው ግን በዛች ሰዓት ለፋሽስቱ ሹም እንግዳ ሆኖ ታየው እንጂ እኛስ አብረናቸው በነበርንበት ጊዜያት ሁሉ ይኸው ልብስ አብሯቸው የነበረ መሆኑን ስለምናውቅ በዚህ ጊዜ ለብሰው ታዩ ያልነው ለማርያኪዎቻችን ተአምራት መስሎ መታየቱን ላይላሉ ታደሰ መጫ። ለወገኑ ተቆርቁሮም ይሁን በድፍረታቸው ተደንቆ ምርኮኛው ጀግና የማራኪውን ወገን ልብስና ማዕረግ እንደለበሱ ሳይፈሩ ቀርበው ሲያያቸው መሳሪያችንን ሲረከብ የነበረው ሹም አይኑ በደም ሰክሮ ይንተ የታመጣኸው አላቸው። ተጀግናው ጌታዬ ጋር ዘምቼ በታላቅ ጦርነት የማረኩት ነው ብለው ቢመልሱለት ታዲያ ሰውየውንስ ይህን ልብስ የለበሰውን ወዴት አደረስከው ብሎ የምርመራ ጥያቄ አቀረበላቸው። በዚህ ጊዜ ቆፍጣናው ጀግና ጠላታቸው ቂሙን ባለመርሳት ሳይበቀላቸው እንደማይቀር በመገመት ፊታቸውን ኮሰር እጃቸውን ሰንዘር አድርገው እሱን ገድዬ ሙሉ መሳሪያውን ገፈፉት ልብሱንም እንደምታየው ለበስኩት ሲሉ በገንታራ ቃል መለሱለት። ለጊዜው የነርሱን ማዕረግ ለብሰው በመታየታቸው ሆነ በዚህም የድፍረት አነጋገራቸው ምንም ሳይቃጣባቸው መቅረታቸው ለአሁን እንለፈውና ስለ ቆራጥነታቸውና ስለ ልቡ ሙሉነታቸው ጥቂት እናስተውል በማለት ታደሰ መጫ የሚከተለውን ማብራሪያ ይሰጣሉ። ቀኝ አዝማች ደጀኔ በወጥመድ ተይዞ በብረት ቅጥር ውስጥ ተገባ በኋላ በስተውጭ የሚያየውን ጠላቱን ለመቃወም እንደ ግስላ በመቆጣትና برتنم لمسبر دتكران بسا هناو بتلاتاتشن مدافوست قبتو سالو لكرب الله شو تجاكي هن يمسلا يدفرت قال ما ملساتشو سلاقراتشو فكر سلانوكو سنقستاتشو كبر سيلو لو أنوت أرنت لقبروت بمولو هساب يفردو بات يوتاتشو بقزابير فكاد استزاق زياد رسل بتكو يجيم قلو موت بفرهات يما يتاقد يجيقن النتم وطمد ألمهنون برشم قزياق القلوت ترستونا أهون مكفب لو بتتكسوت مكنياتوش بيموتو بطورنتوست بكبر اندو الدكو يحل قدروت بما ناتشوم قزيبهون أقراتشون بمين ملكات مكنياتولو مسوعات لمهون زججو مهوناتشون سلم ياساي يهنن لوغون اتشاتشو كرات لتولد تمهرت يونون ملكا عرايا بسوه فيه وست تبب بهالة سفرة لسطو زند هلين ياساس سبين بمالت تعد سمجة مبرر ياساتوال اندي هونن قوشيبن تشاقرننا يارات ساعتي هل منقد هيدن سفر ادرقن اندي هم تهزيك التلو يالو اونت يالهوننا مسارتي للو يمهرة تاوج تتلات بالا سلطانوچن لهزب تنقر يلالو تعد سمجة قالوا من دزينهم هجالوا ناقنا ناويت آليا منقست لراس مرو سراويت استزاري درس يادرقون اتفاتنا يسرعون بدل تقو ملوه مهرت عدرقو اللتال عندهم وداقرات شوهو لما تيدوه اللو بمكينا عدرقن انا درسات شوها لننا تنقدي هو ديه كفاتات شوهن رستات شوه يتاليان منقست بفصوم لب امنات شوه لقنا نا لهجالو يفاشست منقست ساتاول اولو مقزاتنو بمالت يقرى سوكتون السما بمالت تادس بيجا يتلالفون ملكت بما السلالف يزين كفل يتقال للالو عدماجو الجاجن تكون انبسا بمرابي توبيا تبلو يتسجمون باتو تادس بيجا يتزقاجون كفل اسرهولت تركا بزيه نتنا ككالن بتكتا تايجي مكربوتن يمشيت زجي توج أبرا تشوهن عند تكتا تلو انقبزا تشوهلن ملكم بشت
I could have been there to God. ረሃቢ ጠውል ግን ተውዳኝ
ጀግኖች ወገኖቼ ፋሽስትን ያልፈሩ የነጻነት ብርሃን ለአፍሪካ ያበሩ ያንተን ጉዳይ አባይ ለኔ አደራ ኖሩ ልጅስ ሳይወለድ አደራ ማይፈጽም እውር የማያደርግ የእናት አባቱን ህልም
ቁርጥ ነው ማደሪህ ዘንድ አፋያንተ ስኩዳ ረፋይ አንይ አይ ክድሙ ቤትና ያንተ ወግማረክ
አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን እናሰማለን። ዜናውን የማሰማችሁ አብዱ አሊ ነኝ። በቅድሚያም አርስተ ዜናዎቹን። በምዕራብ ኢትዮጵያ የሚደረገው ጸረ አማራ እንቅስቃሴ ወደ ከፍ ያለ ደረጃ መድረሱ ተገለጸ። በኦነጎ ፒዲዮ ጠቅላይ ሚኒስትር የሚመራው ብልጽግና ፓርቲ ያደረገው ስብሰባ ሀገሪቱ የገባችበትን ቀውስና የወደፊት ዕጣ ፈንታ ግልጽ ሳያደርግ ስብሰባውን አጠናቋል ተባለ። የኦነጎ ፒዲዮ ጠቅላይ ሚኒስቴር የወያኔ መሪዎች አሉበት ለጠቆመኝ የ10 ሚሊዮን ብር ውለታ ከፍላለሁና ሹክ በሉኝ የሚል ማስተዋቂያ አስደመጠ። ከወያኔ ጋር በተቀሰቀሰው ጦርነት ሱዳንና ኢትዮጵያ መወነጃጀል ጀምረዋል። የአባይ ግንባታ ድርድር ከተቋረጠ ወዲህ ሰሞኑን ኢትዮጵያና ሱዳን አንድ የጋራ ኮሚኒኬ ማውጣታቸው ታወቀ። ዝርዝር ዜናዎቹን ነው። በምዕራብ ኢትዮጵያ እየተፈጸመ ያለው ጸረ አማራ እንቅስቃሴ ወደ ከፋ ደረጃ ላይ መድረሱ ተገለጸ። ባለፉት 2 ወራት አንዲትም ቀን አማራ በግፍ ሳይገደል ያለፈበት ጊዜ የለም። የአብይ ሸሪኮች በወለጋ በኢልባቡርና በጎጃም ክፍላተ ሀገራት ጭካኔ የተመላበት ግድያዎችን ያካሄዱ ሲሆን ሀገሪቷን በተለያዩ ጽንፈኞች ተጽዕኖ ስር ለማድረግ በተጀመረው ዘመቻ አማራው ኢላማ ተደርጓል። የአብይ አጋሮች በመዕራቡ ኢትዮጵያ በዜጎች ላይ ነጻ እርምጃ ሲወስዱ የኦፒዲዮ ልዩ ኃይል በዝምታ ያያየ ሲሆን ኦፒዲዮና ኦነግ አንድ ሳንቲም ሁለት ገጽታ በመሆናቸው ገዳይና አስገዳይ በመሆን ተደጋግፈው እየሰሩ ነው። ትህነግ የአብይን ስልጣን በመቀናቀኑ ምክንያት የህግ ማስከበር ሥራ በትግራይ ክፍለ ሀገር ሲካሄድ የዚህ ድርጅት ሸሪክ የሆኑት ኦነግና ኦፒዲዮ ደግሞ በሌሎች ስፍራዎች ዜጎችን ያሳደዱ ነው። እነዚህ ድርጅቶች ህወሓት ይፈጽመው ከነበረው ወንጀል በባሰ ሁኔታ የበቀል እርምጃዎች ያስፋፉ ይገኛሉ። ዜጎች ከቦታ ቦታ ለመዛዋወር እንዳይችሉ በየከላዎቹ የኦሮሞ ጽንፈኞች ተመድበው ዜጎችን ያዋከቡ ሲሆን የዜጎች ሮሮና የድረሱልኝ ጥሪ አቤቱታዎች በእና አብይ ምላሽ አልተሰጠውም። በሌላ በኩል ደግሞ ኦነግና ኦፒዲዮ መልመለው በመዕራቡ የኢትዮጵያ ክፍል ያሰማራቸው ገዳይ ቡድኖችን አገዛዙ ጥቃት አድርሽባቸዋለሁ ይዣቸዋለሁ እያለ ቢለፍፍም ስለ እርምጃው አንዳችም ማረጋገጫ አልተገኘም። የህዝቡን የቁጭት ስሜት ለማርገብ የታቀደ እንጂ በተግባር ይዋለ ያለው አብይ ቀደም ሲል የሰጠው መመሪያ ነው። ይኸው መመሪያው መሰረት ኦሮሞ ኦሮሞን እንዳይገድል መደንገጉ ይታወሳል። በአካባቢው አማራው በቁጥር ብዛት ያለው ሆኖ ያለ ከቀሩት ወገኖቹ ጋር አብሮ እንዳይኖር እየተደረገ ያለው ዘመቻ የኦሮሞን መስፋፋትና የበላይነት ለማስፈን እንደሆነ ግልጽ ሆኗል። የኦሮሞ ክልል ተብየው ፋሽስቱ ፕሬዚዳንት ሽመልስ አብዲሳ ለቤኒሻንጉል ጽንፈኞች ገዳይ ቡድኖች በሚሰጠው ምክር ዙሪያ የአብይም እጅ እንዳለበት የብዙዎች እምነት ነው። በኦነጎ ፒዲዮ ጠቅላይ ሚኒስትር የሚመራው የብልጽግና ፓርቲ ባለፈው አርብ ለጀምሮ ስብሰባ ላይ መቀመጡን አስመልክቶ የተለያዩ ዘገባዎች እየተናፈሱ ነው። የኦነጎ ፒዲዮን አጀንዳ ለማስፈጸም ሲባል የተቀናጀው አዲሱ የከፋፍለ ግዛ መዋቅር በቅራኔዎች የተሞላ በመሆኑ ለዜና አውታር መዝጋቢ ተቋማት ግልጽነት በሌለው ሁኔታ ስብሰባው ማለቁ ተገልጿል። የኢህአደግ አባል ድርጅቶች ተብዮችን እንደገና በማዋቀር የቀሩትንም ተባባሪ የፌደራሉ ማዋቀር ዘውግ አባል ድርጅቶችን በማጣመር የተሰየመው ስብሰባ አገሪቷ የገባችበትን ቀውስ በመፈተሽ አቋም ይዞ ይወጣል የሚል ግምት ቢኖርም ሽፍንፍን በሆነ ባለ 10 ነጥብ አቋም ስብሰባውን ማጠናቀቁን ብቻ ገልጿል። ይህ የአብይ የሚዘወረው ስብስብ በተለያዩ ጥያቄዎች ዙሪያ ቅራኔ ውስጥ የገባ ሲሆን በኦሮሞ ጥንፈኞች የሚዘወረው አብይ ራስ ድርጅት ከሚለው የሚቀርብበትን ተቃውሞ ለማደብዘዝ ሲል ከአራቱ የኢህአዴግ ድርጅቶች በተጨማሪም ሌሎችን የዘውግ ቡድኖችን አቅፎ የስልጣን ዘመኑን ለማራዘም እቅድ እንዳለው የቅርብ አዋቂዎች እየገለጹ ይገኛሉ። በትግራይ እየተካሄደ ያለው ጦርነት መጨረሻው የማይታወቅበት ሁኔታና የአማራ የማንነት አስመላሽ ተጋድሎ ያሳደረ ያለው ተጽኖ የአብይን ወላዋይነት እጅጉን ያጋለጠው ነው። ዓለም አቀፉ ተጽኖም ይተባራክቷል። የአውሮፓ የጋራ ህብረት ለኢትዮጵያ ከመሰጠው የበጀት ድጎማ ላይ እየሸራረፈ ወደ ሱዳን ለሚጎርፈው ስደተኛ እርዳታ እያደላደሉ ናቸው። የሰብአዊ እርዳታ ለጋሽ አገሮችን በተወካዮቻቸው አማካኝነት በትግራይ የሰብአዊ መብት ጥሰት ተፈጽሟል የሚል ዘገባ ያናፈሱ ነው። አብይ ኖቤል ሰላም ተሸላሚ እንዲሆን ብለው ያጩትና የሸለሙት ሁሉ እያፈሩበት ናቸው። ለስልጣን ያበቁት ኃይላት ሁሉ በእሱ ላይ ተንጠልጥለው ያገዛዙን የከፋፍለ ግዛ ፍልስፍና ለማቆየት ያቀናጁት ሴራ ወያኔ ዓለም አቀፉን ያሳሰባቸው መሆኑን እየገለጹ ነው። ይህ በእንዲህ እንዳለ የአማራ ጠላት በሆነው በአደን አደፓ በአማራው ተጋሩ መመደናገጡ የተነሳ በመተከል እየተፈጸሙ ስላሉ ግድያዎች አስመልክቶ ወቀሳዎችን ያስደመጠ ነው። በአሽከርነትና በተላላኪነት ሲያገለግል የቆየው በአደን አቋሙን ለማስተካከል በሚያደርጋቸው መፍጨርጨር ምክንያት አብይና ሸሪኮቹ መደናገጣቸውን የውስጣዋቂዎች ገልጸዋል። የኦነግ ኦፒዲዮ ጠቅላይ ሚኒስትር የትህነግ መሪዎች አሉበት ለተቆመ የ10 ሚሊዮን ብር ሽልማት ሰጣለው ሲል ማስተዋቂያ አስደመጠ። በትግራይ ህግ የማስከበር ርምጃ ለመውሰድ የተሰማራው ኃይል የትግሬ ክፍለ ሀገርን ሙሉ በሙሉ ተቆጣጥሯል ቢባልም በዋናነት የሚተከሱት ወንጀለኞች ግን እስከዛሬ አልተያዙም። ህውሃቶያኔ የትግሬ ህዝብ አቅፎት የቆየ በመሆኑ ተቆመው ሊያስይዙ ይችላሉ የሚለው ግምትም በዛም ማስተማማኝ አይደለም። የ10 ሚሊዮን ሽልማቱም ለስንት ወንጀለኞች ጥቆማ እንደሆነ የተገለጸ ነገር የለም። የኦነግ ኦፒዲዮ መሪ ጦርነቱን አዲስ አበባ ሆኖ ሲከታተል በየት መንደርና ጉድጓድ ውስጥ እንደነበሩ አውቃለሁ ሲል ተደምጦ ዛሬ ተቆሙኝ የሚለው ማስተዋቂያ አነጋጋሪ ሆኗል። በተጨማሪም ሰሞኑን በጦርነቱ ግንባር ያሉትን ጄኔራሎች ሰብስቦ ጦርነቱን እናንተ ብቻ አልመራችሁትም እኔም ከአዲስ አበባ ሆኜ መርቻለሁ የሚል ፌዛ አስደምጧል። በወታደራዊ አመራር ውስጥ ያሉትም ሲያስደምጡ የነበረው መግለጫ በተሳከረና መረጃ ያልነበረው ለመሆኑ የኦነግ ኦፒዲዮ ጠቅላይ ሚኒስትር መማጸን አረጋግጧል። ባለፉት 3 ሳምንታት ውስጥ የህወሓት መሪዎች አንዳንድ ጊዜ ቆስለው መያዛቸውን አንዳንድ ጊዜ መገደላቸውን አስመልክቶ ሲናፈስ ቆይቷል። ከዚሁ ጋር በተያያዥነት አብይ በመቀሌ የዘመተውን ጦር መሪዎች ሰብስቦ ባደረገው ንግግር ሰራዊቱ መከፋፈል የለበትም ብሏል። ይህ ጥሪ ምን ሊያመላክት እንደሚችል የተለያዩ ትችቶች ተሰንዝረውበታል። አንድ አገር መሪ ነኝ የሚል ጄኔራሎችን ሰብስቦ እባካችሁ እንዳትከፋፈሉ ብሎ ለመናገር ያነሳሳው ስጋት ምን እንደሆነ ውሉ ባይታወቅም አንድም በጦርነቱ አካሄድ ጉዳይና በተጨማሪ በምዕራቡ ኢትዮጵያ የህወሓት ሸሪኮች እየፈጸሙ ያሉት ግፍ ጥያቄ ማስነሳቱን ጠቋሚ መሆኑን ብዙዎች ይስማሙበታል። ጦርነቱን ለማጠናቀቅ በተነሳ ስትራቴጂክ ጉዳይ የአማራ ፋኖና ልዩ ኃይል ያዙትን አቋም ዙሪያም እየተንጸባረቁ ያሉ አስተያየቶች አብይን ስጋት ላይ የጣለው እንደሆነ አመላካች የሆኑ መረጃዎች እየወጡ ነው። ህወሓትን ይተካዋል የተባለው አብይ ጠፍጥፎ የፈጠረው የትግሬ ብልጽግና ቡድንም ያካሄደ ያለው ቅስቀሳ በጦርነቱ ግንባር ውስጥ ባሉ አመራሮች መካከል ልዩነት እየፈጠረ እንዳለ የውስጥ አዋቂዎች እየገለጹ ሲሆን አብይ ለስልጣኑ መቦርቦር የአደጋ ምልክቶችን በማያቱ ስጋቱን ለማሰማት ተገዷል። በትግራይ በተቀሰቀሰው ጦርነት ምክንያት ሱዳንና ኢትዮጵያ መወነጃጀል ጀምረዋል። ሱዳን ወታደሮቿን ወደ ኢትዮጵያ ድንበር በማስገባት ባለ ድርሻ ነኝ የሚል አቋም ለማያዝ ተኩስ ከፍታለች የሚለው ዜና ቢደመጥም የኦነግ ኦፒዲዮ አገዛዝ ግን አንዳችም የተቃውሞ ድምፅ አላስደመጠም። የኢትዮጵያ ድንበር ስለመደፈሩና ዜጎች ላይ ተኩስ ስለመከፈቱ የአይን ምስክሮች እየገለጹ ያሉ የኦነግ ኦፒዲዮ ጠቅላይ ሚኒስትር ግን በሱዳን ጉብኝቱ ወቅት ተቃውሞ አላቀረበም። ሱዳን ራሷ ተንኳሽ ሆና እያለ የኢትዮጵያን የድንበር ጠባቂ የሚሊሻ ኃይል ከሳለች። ሱዳን ከትግራይ እየፈለሱ የሚገቡትን የህወሓት ሚሊሻዎች በማሰልጠንና ትጥቅ በማቅረብ በሽምቅ ውጊያ እንዲሰማሩ እየደገፈች ነው የሚለው መረጃ ከብዙ አቅጣጫ እየተነገረ ነው። ዜጎችን ጨፍጭፈው ወደ ሱዳን የገቡ ነፍሰ ገዳዮች ከህወሓት በተሰጣቸው መመሪያ መሰረት በመደረጃጀት ከሱዳን ወደ ኢትዮጵያ በመግባት አጥቅተው ለመመለስ በድንበር አካባቢ ያሉ የሱዳን ወታደሮች እንደሚረዷቸውም ተገልጿል። የሱዳን ወታደሮች የህወሓት ርፍራፊ አማጽያን የ40 ኪሎ ሜትር ያህል ርቀት ወደ ኢትዮጵያ ለግዛት ድንበር ውስጥ በመግባት ዘረፋና ጥቃት ባለፈው ሳምንት ፈጽመዋል። በምዕራብ አርማጭሆ በኩል የገባው የሱዳን ሰራዊት በርካታ የአማራ ባለሀብቶችን ዘርፎ የተረፈውን አውድሟል። የእርሻ መሳሪያዎችም ወድመዋል። ዘመናዊ መሳሪያዊ ተሽከርካሪዎች ወደ ሱዳን ተጉዘዋል። ይህ ሁኔታ ዝም ብሎ የሚመለከተው የአብይ አገዛዝ ለሱዳን ህገወጥ ተግባር ተባባሪነቱን እያሳየ ነው። የአብይ አገዛዝ የመከላከያ ኃይሉን አሰማርቶ ድንበር እንዲጠብቅ ለማስደረግ የወሰደው እርምጃም የለም። የአካባቢው ነዋሪዎች በራሳቸው ተነሳሽነትና የአገር ክብርን እያስጠበቁ ይገኛሉ። ይህ በእንዲህ እንዳለ ባለፈው ረቡዕ ለሁለት ቀናት ጉብኝት ወደ አዲስ አበባ ለጉብኝት የመጣው የሱዳን ጠቅላይ ሚኒስትር ከአምስት ሰዓታት ቆይታ ብቻ መመለሱ ተገልጿል። ለዚህም የፕሮግራም ለውጥ የተሰጠ ማብራሪያ የለም። በመጨረሻም የአባይ ግንባታ ፍጻሜ ለመወሰን በሚደረገው የሶስትዮሽ ተፋሳሽ አገሮች ድርድር ከተቋረጠ ወዲህ ሰሞኑን ኢትዮጵያና ሱዳን አንድ የጋራ ኮሚኒኬ አውጥተዋል። የጋራ ኮሚኒኬው እንደሚለው ከሆነ ጉዳዩ የአፍሪካውያን ችግር በመሆኑ አፍሪካውያን ባለሙያ ጉዳዩን በጥሞና መርምረው አቋም ይወሰዱበት የሚል የተጠቃለለ ነው። በዚህ ውሳኔ ዙሪያ ላይ ለምን ግብጽ ባለመሳተፏ ምክንያት ጥያቄዎችም አስነስቷል። ውሳኔው የተገለጸው የሁለቱ አገር መሪዎች በካርቱም ባለፈው ሰኞ ከተገናኙ በኋላ ሲሆን ለመገናኘት ምክንያት የሆናቸው ከትግራይ እየፈለሱ ወደ ሱዳን ስለሚገቡ ስደተኞች አስመልክቶ ለመመካከር እንደነበር በዜናዎች ላይ ተዘግቧል። ሱዳን ቀደም ሲል በድርድሩ ላይ ጫናል ሊያሳድሩ የሚችሉ አገሮች መገኘት እንደ ቅድመ ሁኔታ አስቀምጣ ቆይታ አሁን ከአቋሟ በማፈግፈግ የአፍሪካ ህብረት ይፍታ ወደሚለው ተጠግታለች። የአቋም ለውጥ ማድረጓ በቀጥታ የትራምፕ በምርጫ መሸነፍና አዲሱ ፕሬዚዳንት ግብጽን ለመጥቀም ሲሉ ጫና የመፍጠር ፍላጎት ላይኖራቸው ይችላል በሚል ግምት እንደሆነ ማስተያየታቸውን የሰጧሉ። እስከ ቅርብ ጊዜ ድረስ የአሜሪካ ፕሬዚዳንት ከግብጽና ከሱዳን ጎን በመቆም ኢትዮጵያን ያገለለ አቋም በመያዝ በኢትዮጵያ ላይ ጫና የመፍጠር ዘመቻ ሲደረግ እንደነበር ይታወሳል። አሜሪካ በዚህ አቋሟ የአረብ አገሮችን በሞላ ለእስራኤል ወዳጅ የማድረግና የዲፕሎማሲ ግንኙነት እንዲፈጥሩ የማግባቢያ ዘዴ አድርገው ተጠቅመውበታል። ለዚህም ማሳያው ሱዳን ከእስራኤል ጋር የሰላም ስምምነት ስትዋል ከአሜሪካ ብዙ ቢሊዮን ዶላር ተችሯታል። እስከ ቅርብ ጊዜ ድረስ የሱዳን መንግስት የአሜሪካ ተላላኪ በመሆን የአባይን ግንባታ ድርድር ለአሜሪካ ዳኝነት አሳልፋ ለመስጠት ያደረገችው ሙከራ የወቅቱ የአፍሪካ ህብረት ሊቀመንበር ወቀሳቸውን ሲሰነዝሩ ቆይተዋል። የአፍሪካ ህብረት ወሳኝ አቋም ላይ ከደረሰ የአባይ ግንባታ ፍጻሜ ይወሰናል የሚለውን የሱዳንን አቋም ግብጽ ትቀበለው አትቀበለው ግን የታወቀ ጉዳይ የለም። አድማጮቻችን ዜናዎቹ በዚህ ተቃለላሉ። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ።
አድማጮቻችን ከዚህ ቀጥለን በሰሞኑ ባብይ ብልጽግና ስም የተባደኑት ስብስቦች ስላወጡት መግለጫ የተሰጠ ትችት እናስደምጣለን። ጻፊው አምሳሉ ገብረ ኪዳን አርጋው ነው። ተከታተሉ። የብልጽግና ፓርቲ መግለጫና ወንብድናው ብልግና ለሁለት ቀናት ያደረገውን ስብሰባ ማጠናቀቁንና የወሰዳቸውን ባለ 10 ነጥብ የውሳኔ ሐሳቦችን የያዘው መግለጫ ከሰዓታት በፊት አውጥቷል። የውሳኔ ሐሳባቸውን እያንዳንዳቸውን ገልጦ ማየት ያስፈልጋልና ወደዚያው እናልፋለን ይላል
አምሳሉ።
ፓርቲው ባንደኛው የውሳኔ ሐሳቡ ላይ ይህን ስግብግብ ጁንታ ባጭር ጊዜ እንዲፈርስና ሀገራችን ከዚህ ከሃዲ ኃይል ነጻ እንድትወጣ ጀግናው መከላከያ ሰራዊታችን የአማራና አፋር ክልሎች ልዩ ኃይልና ሚሊሻ እንዲሁም በተለያየ ደረጃ ድጋፍ ላደረጉ መላው የሀገራችን ህዝቦች ታላቅ ምስጋና እናቀርባለን ብሏል። ጁንታውን ለማፈራረስ የምትለዋን ቃል አስምሩባት። አይደለምና ወያኔን ጁንታ የሚሏቸውን ጥቂት ቁጥር ያላቸውን ወንጀለኞች እንኳን ለመደምሰስ ወይም ለማጥፋት የተወሰደና የሚወሰድ ምርምጃ አልነበረም አይኖርም ማለታቸው እንደሆነ ልብ በሉ። ግልጽ ሆኖላችኋል ግን ስለዚህ ከዚህ በኋላ እንኳንና እንደ ፓርቲ በወያኔ ላይ የሚወሰድ ምርምጃ ሊኖር ይቅርና ጁንታ በሚሉት ቡድንም ላይ እንኳን ከዚህ በላይ የሚወሰድ ምርምጃ የለም። ለመበታተን ነበር የተነሳሳ ነው በታትነናቸዋል ሚሽን አኮምፕሊሽድ ያሏችሁ ነው ያሉት። በሁለተኛው የውሳኔ ሐሳባቸው ደግሞ ህግ ለማስከበር በተደረገው ጥረት የተፈናቀሉ ትግሬዎችን ወደ ቀያቸው ለመመለስና ለማቋቋም የኢትዮጵያ ህዝብ እንዲረባረብ እንጠይቃለን ይላል። እነኚህ ተፈናቀሉ የሚሏቸው እነማን እንደሆኑ ገብቷችኋል አይደል? እነማንን መሰላችሁ? እስካሁን ባለው ጊዜ ከ2292 ንጹሃን የማይካድራ ወገኖቻችን በማራነታቸው መርጠው አርደው ወደ ሱዳን የፈረጠጡትን ሳምሪ የሚሏቸውን ያሸባሪ ቡድን አባላትና ባል የልጆቹን እናት ሚስት ደግሞ የልጆቿን አባት ጎረቤቶቻቸውንም ጭምር ጫፍጭፈው ወደ ትግራይ የፈረጠጡትን ወያኔ ከትግራይ አምጥቶ ወልቃይት ሁመራ አስፈራቸው የነበሩ አርመኒዎችን ነው የተፈናቀሉና ወደ ቀያቸው መልሶ ለማቋቋም የሚለው። አይገርምም? ከዚህ በላይ ስድብና ንቀት አለ ወይ ወገን? የዋህ ወገኔ እነኚህን ወያኔ ከትግራይም ተዋስፍሮ መላ ዘመናቸውን የወልቃይትን አማራ ሲያርዱ የኖሩ አሸባሪ ሰፋሪዎቹን ለማስፈር ብሎ እኛን ወዳፈናቀለን ቀያችን ቤታችንና አርሻችን ልንመልስ ነው ብሎ ተሰዶ ባለበት ስፍራ ሁሉ ደስታ ሊገለው ነው እነሱ አራጆችን ሰፍረውበት ወደ ነበረው ቦታ መልሰንና አቋቁም ነው የኢትዮጵያ ህዝብ ለድጋፍ ተረባረብ ብለው ቁጭ አሉ። ከወያኔ ግድያ አምልጦ ለ30ና 40 አመታት ከቀየው ከጎጆ ከርሻው ተፈናቅሎ ሱዳን በስደት ተሰቃይቶ የኖር ያለው ከ30 ሺህ በላይ የሆነውን ስደተኛ አማራ በሀገር ውስጥም ወደ ተለያየ ስፍራ ተበታትኖ በድህነት እየማቀቀ ኑሮውን እየገፋ ያለውን ባለሀገሩን ባለርስቱን አማራ ነው መመለስ የሚገባው ወይስ ወትሮንም ቦታው ያልሆነውን አፈናቃይ ሰፋሪ ሲል ይጠይቃል። ፍትህ የለምና አሁንም ዳኞቹ ወንበዴዎች ናቸውና እንደምታዩት ተፈናቃዩ፣ ተሳዳጁ፣ ተጨፍጫፊው ቤት ንብረቱን እርሻውን የተቀማው ያለ አፈናቃዩን አሳዳጁን ጨፍጫፊውን የሰውን ቤት ንብረትና እርሻ ቀሚውን መልሰን በማስፈር እናቋቁማለን ነው እየተባልክ ያለው ወገን፣ ወገብህን ጠበቅ አድርግ። ሶስተኛ፣ በኢትዮጵያ የሀገረ መንግስትና ብሔረ መንግስት ግንባታ ሂደት የተለያዩ የፖለቲካ ኃይል አሰላለፎች የሚታዩበት ነው እያለ ይቀባጥራል። ለመሆኑ በሀገራችን ሀገረ መንግስት ስቴት ቢልዲንግ ለመመስረት ተለፋ ተደከመ እንጂ መቼና የት ነው ብሔረ መንግስት ኔሽን ቢልዲንግ ታስቦና ተሞክሮ ሲሚያውቀው? በሀገራችን ያለ አማርኛ በስተቀር ሌላ ቋንቋ የሚናገር ሰው ቢኖር ከአማራ ባህል በስተቀር ሌላ ባህል የሚያራምድ ሰው ቢኖር ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቆረጣል የሚላዋጅ አስነግሮ የተንቀሳቀሰ መንግስት ኖሮ ያውቃል እንዴ? ማን ነው ይሄንን ያደረገው ንጉስ? መቼና የትስ ነው ይሄንን ያደረገው? እነሱ የኢትዮጵያን ታሪክ የሚጀምሩት ከአጼ ምኒልክ ሁለተኛው ነውና ይሄንን አድርጓል የሚሉት አጼ ምኒልክን ነው ወይስ ልጅ ኢያሱን ነው ወይስ ንግስ ዘውዲቱን ነው ወይስ አጼ ኃይለ ሥላሴን ነው? እስኪ ማን በየትኛው አዋጅና የት ይሄንን እንዳደረገ ከመላ ኢትዮጵያ ታሪክም ቢሆን ጠቅሰውና መረጃ አቅርበው ይንገሩን ሲል ይጠይቃል። አራተኛ ለማንነት ጥያቄዎች የህዝቡን ነጻ ፍላጎት ከግምት ባስገባ መልኩ ህጋዊ አሰራርን ተከትሎ ምላሽ እንዲሰጣቸው ኮሚቴው አቅጣጫ አስቀምጧል ይላል። ምን ማለቱ እንደሆነ ገብቷቸዋል? እነሱ ህጋዊ አሰራር የሚሉት ሰፋሪ አፈናቃይ ግፈኛው ድምጽ እንዲሰጥና የሰው መሬት እንዲወስድ የሚያስችለውን ህገ መንግስት የሚሉትን የውንብድና ህጋቸውን እንደሆነ ልብ በሉ። ምክንያቱም ከቀናት በፊት ባደረጉት ተመሳሳይ ስብሰባና ከስብሰባው በኋላ በሰጡት መግለጫ እንደሰማችሁት የወልቃይት ጠገዴ ሁመራ ጠለምትና ራያ ህዝብ ጥያቄ የልማትና የፍትህ እንጂ የማንነት አይደለም በማለት ባቶ ብናልፋ አንዱ ዓለም በኩል መግለጫ መስጠታቸው ይታወሳልና ይህ አገዛዝ ለወልቃይት ጠገዴ ሁመራ ጠለምትና ራያ ህዝብ የማንነት ጥያቄ ፍትሃዊ ዳኝነት ይሰጣል ብላችሁ አትጠብቁ። አምስተኛ በተለያዩ የአግራችን አካባቢዎች በንጹሃን ዜጎች ላይ የሚፈጸሙ ማንነትን መሰረት ያደረጉ ጥቃቶች በአፋጣኝ እንዲቆሙ ተገቢውን እርምጃ ሁሉ እንዲወስድ ኮሚቴው ከስምምነት ደርሷል ይላል። አገዛዙ እስካሁን በማንነታቸው ለተጨፈጨፉት ወገኖቻችን የጸጥታ ኃይሉ ስራውን በአግባቡ ባለመስራቱ ሆን ብሎ ለማስጨፍጨፍና ለመጨፍጨፍ ተጠያቂው ጁንታ የሚለው ቡድን እንደሆነ መናገሩ ይታወሳል። ይሁንና ግን ማንነትን መሰረት አድርጎ የተፈጸመው ያለው ጭፍጨፋ ወይም በአማራ ላይ የሚፈጸመው የዘር ማጥፋት ጭፍጨፋ የጸጥታ ኃይሉ ከጁንታው ጸድቷል ካሉን በኋላም ይሄው እስካሁኗ ሰዓት ድረስ በተቀናጀና በተቀነባበረ መልኩ ጭፍጨፋው ተፋፍሞ እየተፈጸመ መገኘቱ ለዚህ ዓለም አቀፋዊ የዘር ማጥፋት ወንጀል ተጠያቂውና ችግሩ ያለው በአጠቃላይ ስርዓቱ መሆኑን ያረጋግጣልና አጠቃላይ ያገዛዙ ባለስልጣናት ተጠያቂዎች ናቸው። ስድስተኛ ያግራችንን ፖለቲካዊ ኢኮኖሚያዊ ማህበራዊ ችግሮች ለመፍታት በሚደረጉ ጥረቶች በትኛውም ቦታ የሚገኙ የብልጽግና አመራሮች አባላት ከሚለያዩ ጥቃቅን ጉዳዮች ወጥተው ከፍ ያለ ሀገራዊ እይታ በመያዝ ኢትዮጵያና የሁሉንም ዜጎቿን ሁለንተናዊ ብልጽግና እውን በሚያደርጉ መልኩ እንዲደጋገፉ እንዲረዳዱ ባብሮነትና በትብብር መንፈስ መስራት እንደሚገባቸው አቅጣጫ ተቀምጧል ይላል። ስለዚህ እንዳቶ ታየ ደንዳ እና አቶ አዲሱ አረጋ ያሉት ከስልጣንና ኃላፊነታቸው ውጭ በማያገባቸው እየገቡ የሚዘላብዱት መዘላበዳቸውን ያቆማሉ ማለት ነው? እንግዲህ ይሄንን በቀጣይ ቀናት የምናየው ይሆናል። እኔ ግን አይመስለኝም። ሀቁ ገዢው ፓርቲ ኢህአዴግ ይባል በነበረ ጊዜና አሁንም ብልግና በሚባልበት ጊዜ የጎሳ ፌዴሬሽንን ላለመተው የቆረጠ ከመሆኑ ጋር በተያያዘስ ሲያደርግ እንደምናየው በምንም ተአምር ቢሆን አንድ ሀገርና ህዝብን ህልሙ ጉዳዩ አድርጎ ሊሰራ የማይችል መሆኑን ነው። በመሆኑም የኢትዮጵያ ህዝብ ለነዚህ ጠባብ የጎሳ ልክፍተኞች ተጨማሪ ድል ሊሰጥ አይገባም። ለነገሩ የኢትዮጵያ ህዝብ መቼ ድል ሰጥቷቸው ያውቅና። ሰባተኛ በ2013 ዓመተ ምህረት በሚካሄደው ምርጫ ሀገራችን ወደ እውነተኛ የዲሞክራሲ ስርዓት ለምታደርገው ሽግግር ያለው ትርጉም እጅግ ከፍተኛ መሆኑ ይታመናል። የሚካሄደው ምርጫ ሰላማዊ፣ ዲሞክራሲያዊ፣ ነጻና በሂደቱም ሆነ በውጤቱ በህዝቡ ዘንድ ተቀባይነት ያለው ሆኖ እንዲጠናቀቅ የብልጽግና አመራሮች አባላትና ደጋፊዎች በከፍተኛ ቁርጠኝነት እንዲሰሩ አቅጣጫ ተቀምጧል ይላል። ነገር ግን እስካሁን ባለው ጊዜ የምርጫ ቦርድ ተብዮም ሆነ የብልግና ፓርቲ እያሳዩን ያሉት ነገር ሁሉ ይህንን የሚያረጋግጥ አይደለም። ስለሆነም ለማያውቅሽ ታጠኙ እንላለን። ስምንተኛው بلسقنا بارتي بمچو مرچا تنكارا تودا داري هونو بوتي تامانت اندياد اناكك بپارتيو مانيفيستو لاي بتلك التوايتو ازبقو تال ملاو يپارتيو عمرارو چن نابالات يصدق او مانيفيستو مسرت بمادرق اسفلاقيون كرمزق جيت انديادرقو اقتاجا تكمتوال يلال نگرگن زگجيتو لزي سايهون اگزازو كزي قدم سيادرقون دنورو هولو اهونم كمرچا بورتابيو گار በመመሳጠር ምርጫን አጭበርብሮ ለማሸነፍ 250 ሺውን የምርጫ አስፈጻሚ አባላት በሙሉ በራሷ አባላት ሞልቶ ተዘጋጅቷል። መሆን የነበረበት ግን ህዝቡ በቀየት ምርት ዝግጅት ካላቸውና የትኛውን ፓርቲ አባላት ካልሆኑ ዜጎች መርጦ እንዲያቀርብ ነበር መደረግ የነበረበት። በመሆኑም በዚህ ነጥብ ላይ የተገለጠው አቋም ነጭውሸት ነው። ዘጠነኛ ባግራችን በህጋዊ መንገድ ተመዝግበው በመንቀሳቀስ ላይ የሚገኙ ተፎካካሪ የፖለቲካ ፓርቲዎች ወደ ሁነተኛ የዲሞክራሲ ስርዓት ለመሸጋገር የተወሰዱ ያግራዩ ለውጥ ርምጃዎችን እንደ መልካም አጋጣሚ በመጠቀም መጪው ምርጫ ሰላማዊ ዲሞክራሲያዊ ነጻና በሂደቱም ሆነ በውጤቱ በህዝቡ ዘንድ ተቀባይነት ያለው ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ እናቀርባለን ይላል። ነገር ግን ራሱ ብልግና ፓርቲም ምርጫ ቦርዱ የራሱ ስለሆነ መስፈርት አሟልቶ የተመዘገበና ህጋዊነት ያለው መስሎ ይንቀሳቀሳል እንጂ መስፈርቱን አሟልቶ ማለትም ጠቅላላ ጉባኤ አድርጎ ሊቀመንበር ምክትል ሊቀመንበር መርጦ የፓርቲ ደንብ ቀርጾ ለምርጫ ቦርድ አስረክቦ የተመዘገበና ፍቃድ የተሰጠው ህጋዊ ፓርቲ ባለመሆኑ ሌሎችን ፓርቲዎች ይህንን የማለት የሞራል ብቃት የለው። አስረኛ መላው ያገሪቱ ህዝቦች ባለፉት ሁለት ተኩል አመታት በኢትዮጵያ የታዩ ለውጦችና የተገኙ ድሎች ተጠናክረው እንዲቀጥሉ መጪው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ ነጻና ተቀባይነት ያለው ሆኖ እንዲጠናቀቅና የዜጎች ፖለቲካዊ ኢኮኖሚያዊና ማህበራዊ ብልጽግና የተረጋገጠባት ጠንካራ ሀገር ለመገንባት በሚደረገው ርብርብ ውስጥ የሚጠበቅባቸውን አስተዋጽኦ ሁሉ እንዲያደርጉ ጥሪ እናቀርባለን ይላል። ነገር ግን ራሱ ብልግና ፓርቲ ምርጫ ቦርዱ የራሱ ስለሆነ መስፈርት አሟልቶ የተመዘገበና ህጋዊነት ያለው መስሎ ይንቀሳቀሳል እንጂ መስፈርቱን አሟልቶ ማለትም ጠቅላላ ጉባኤ አድርጎ ሊቀመንበር ምክትል ሊቀመንበር መርጦ የፓርቲ ደንብ ቀርጾ ለምርጫ ቦርድ አስረክቦ የተመዘገበና ፍቃድ የተሰጠው ህጋዊ ፓርቲ ባለመሆኑ ሌሎችን ፓርቲዎች ይህንን የማለት የሞራል ብቃት የለውም። አስረኛ መላው ያገሪቱ ህዝቦች ባለፉት ሁለት ተኩል አመታት በኢትዮጵያ የታዩ ለውጦችና የተገኙ ድሎች ተጠናክረው እንዲቀጥሉ መጪው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ ነጻና ተቀባይነት ያለው ሆኖ እንዲጠናቀቅና የዜጎች ፖለቲካዊ ኢኮኖሚያዊና ማህበራዊ ብልጽግና የተረጋገጠባት ጠንካራ ሀገር ለመገንባት በሚደረገው ርብርብ ውስጥ የሚጠበቅባቸውን አስተዋጽኦ ሁሉ እንዲያደርጉ ጥሪ እናቀርባለን ይላል። እኔ ደግሞ አገዛዙ ይሄንን ጥሪ መልሶ ለራሱ እንዲያሰማው እጠይቃለሁ። ከሱና ቡቹሎቹ ውጭ ለነጻፍታዊና ተአማኒ ምርጫ ስጋት የሆነ ሌላ አካል የለምና ነውጥ እንጂ ለውጥ የሚባል ነገር በሌለበት ሁኔታ እንዲህ ሲሉ አለማፈራቸው ነው የሚገርመኝ። በጭፍጨፋው በዘረኝነቱ በዝርፊያው በወንብድናው ቤትኛው ነው ለመሆኑ ይሄኛው ያገዛዝ ዘመናቸው ከፊተኛው ያገዛዝ ዘመናቸው የተሻለ ሆኖ ትንሽ እንኳን ሳያፍሩ ለውጥ የሚሉን ለመሆኑ? ወደ መደምደሚያዬ ሲሸጋገር እንዲያው ነገሩን አልኩና እያንዳንዱን ነጥብ ተቸው እንጂ ሲጀምር እነሱ ይሄንን ያሉትን ነገር ሁሉ ለህዝብም ሆነ ለመንግስት አካላት እንዲሆን ለፓርቲዎች የማለት መብት ያለው መንግስት ተብየው እንጂ ፓርቲ አይደለም። በዚህ መልኩ ከህዝብ ጋር ቀጥተኛ ግንኙነት መፍጠር የሚችለው መንግስት እንጂ ፓርቲ አይደለም። ብልግና ፓርቲ የመንግስት ተብየውን ፍርሃት የመንግስት ተብየውን ሰዓት ሰርቆ የመንግስትን ንብረትና ገንዘብ ተጠቅሞ የፓርቲ ስብሰባ እንዲያደርግና እንዲህ አይነት ውሳኔ እንዲያሳልፍ የትኛው ህግ ነው የፈቀደለት ለመሆኑ? ትክክለኛ የምርጫ ቦርድና ህግ አስፈጻሚ በዚህች ሀገር ቢኖር ኖሮ ተለቃቅመው ወህኒ መወርወር ነበረባቸው። በጣም የሚገርመኝ ነገር አገዛዙ በተደጋጋሚ ተመሳሳይ ወንጀል ሲፈጽም ከፓርቲ ተብዮች እንኳን ክስ የሚያሰማ ፓርቲ አለመኖሩ ነው። አሳዝንም ሲል ሰዓሊ አምሳሉ ገብረ ኪዳን አርጋው አግርሞቱን ያጠናቅቃል።
ኃጢአትና ኮተቱ ንጉሥ ዳዊት በመዝሙሩ የኃጢአተኛ ሞት ምንኛ መራራ ነው ሲል የዘመረውን ለመረዳት በሞት ጣር ላይ ካለው የሕውሃት እስክንሳር የተሻለ ማኝ የለም ማለት ይቻላል። ድርጅቱ ኢትዮጵያን በተቆጣጠረ በሰላሳ ዓመት ሕይወቱ የዘራውን የግፍ ፍሬ አሁን በማጨር ላይ ይገኛል። ተረኛ ለመሆን እየዳዳ ያለው ከዚህ ድርጅት የሕይወት ታሪክ ተምሮ ካሁኑ መቆጠብ ካልቻለ የእሱም ዕጣ ፈንታ የተለየ እንደማሆን ሳይታለም የተፈታ ጉዳይ መሆኑ ቢገነዘብ ይሻለዋል። ጉዞውም የሚቀጨው እንደ ሕውሃት የዕድሜ ባለጸጋ ሳይሆንና ገና በእንጭጩ እንደሚሆን አያከራክርም። ኢትዮጵያ ከሕውሃት በኋላ የጎሳ እጸፋሪ ሲያሳበዳቸው ግለሰቦችና ድርጅቶች መፈናጠጫና መቦረቂያ እንዳትሆን ተግቶ መጠበቅ የእያንዳንዱ አገር ወዳድ ኃላፊነት እንደሆነ አያጠራጥርም። ከመነሻው በዚህ ሁሉ ጣጣ የከተተው የአገሪቷ መከላከያ ሰራዊት እንደሆነ መረሳት የለበትም። ኢትዮጵያን የጠባብ ጎሰኝነት አስተናገር ራሳቸውን ካዞራቸው ህሙማን እጅ በቀላሉ ለመታደግ የሚቻለውም የዚህ ኃይል ጉልበት ቢታከልበት ነው ብል ስህተት አይመስለኝም። ገና የሕውሃት ግብዓተ መሬቱ በወጉ ሳይፈጸም እነዚህ ጠባብ ብሔርተኞች ጩኸታቸውን ማሰማት ጀምረዋል። ዓላማቸውም ሕውሃትን ቀብረው ድርጅቱ በቀደደው ጎዳና ጉዟቸው መቀጠል ይመስላል። ሕውሃት ይዞ የመጣው ኮተት ለእነዚህ የሥልጣን ጥመኞች ብርቃቸው እንደሆነ አይካድም። ስለዚህም ሕውሃት ከቀበራቸው ከጎሳ ጉድጓድ ወጥተው አውላውን የኢትዮጵያን ሜዳ ማየት ተስኗቸዋል። ሕውሃት ብቅ ያለው ከሦስት ኮተት ጋር ነው፤ ክልል፣ ሕገ መንግሥትና ባለኮከብ ሰንደቅ ዓላማ። ሦስቱንም ተገን በማድረግ በሕውሃትና ለእኩይ ዓላማው አስፈጻሚነት ሲል በፈጠረው ኢህአዴግ ለመስማት የሚቀፍ ለማሰብ የሚሰቀጥጥ ለማየት የሚያስበረግግ ለመጻፍ የሚያስደነግጥ በሰው ሁሌና የማይታሰብ ግፍ ተሰርቷል። ሦስቱም እንድናስብ የሚያስገድዱን ይህንን የማይካድ አሰቃቂና ዘግናኝ እውነታ ነው። የኢህአዴግ ሰንደቅ ዓላማ ከናዚዎቹ ስዋስቲካ ተለይቶ የሚታይበት ምክንያት አይታየኝም። የሕዝብ አንድነትና የአገር ልዕልና ማሳያ ሳይሆን የክፋት አዘቅት ምልክት፣ የሰብአዊ ጭካኔ ማስታወሻ ነው። ሕዝቡ ለ27 ዓመት የተጋረጠው የግፍና የሰቆቃ የእስራትና የግድያ ምልክት አርማ ነው። የኢትዮጵያ ሕዝብ ታሪክና ሰንደቅ ዓላማ በሕውሃት ተዋረደ እንጂ አልተጀመረም። ሕዝቡ ከአያቶቹ የወረሰውን ከገዛ ራሱና ከአገሩ ድንበር አልፎ በመሻገር የዓለም ግርማ ሞገስ የሆነውን ታሪካዊ ድል አድራጊውን ሰንደቅ ዓላማ በቅጽበት እንዲመለስለት መጠየቅ ይኖርበታል። አንድ ኢትዮጵያዊ ባለኮከቡን ሰንደቅ ዓላማ በእጁ እንዲይዝ መጠበቅ አንድ አይሁድን የናዚን ስዋስቲካ እያውለበለብህ ሂድ ማለት ከሚያደርሰው ውርደትና ዝቅደት አይተናነስም። ፍትህና ርትዕ፣ አንድነትና እኩልነት፣ ሰላምና ፍቅር የሚመኝ ማንኛውም ኢትዮጵያዊ የአገሩ ነጻነትና መለዮ የሕዝቡ አንድነትና ኩራት ምልክት ነው ብሎ በማመን ይህንን ሰንደቅ ዓላማ በእጁ ከቶውኑ ሊይዘው አይገባውም። ማንም ህሊና ያለውና ግፍ የሚጠላ ባለሥልጣንም ሳይውል ሳያድር ለሕዝቡ ፍቅር፣ ለአገሩ ክብር ሲል ይህንን ሰንደቅ ዓላማ አላንዳች ማመንታት እስከናካቴው ሊያጠፋው ይገደዳል። ከዚያ ባሻገር የኢህአዴግ ክልልም ሆነ ሕገ መንግሥት ሳይውል ሳያድር መወገድ ያለባቸው የሕውሃት ነውረኛ ቅርሶች ናቸው። ሦስቱም ማለትም ባለኮከቡ ሰንደቅ ዓላማ፣ ክልልና ሕገ መንግሥት ሕውሃት ለዘር ማጽጃና ለዘረፋ ዓላማው ማስፈጸሚያ እንዲረዱት የሸረባቸው የወንጀል መሣሪያዎቹ መሆናቸው አይካድም። ልክ የናዚ ተቋማትና ሥርዓት የድርጅቱን መገርሰስ ተከትለው ከናካቴያቸው እንደተደመሰሱ ሁሉ የዚህም መውደም አስፈላጊ የማይሆንበት ምክንያት የለም። እውነት ነው፣ ናዚ የሥርዓቱና የተግባሩ አድናቂዎች እንደነበሩት ሁሉ ሕውሃትም ኢህአዴግም የራሳቸው እንደሚኖራቸው አይካድም። እንደነዚህ አይነቶቹ ሰዎች የፋርሱ ባለቅኔ ሰኢድ እንዳለው ለሌላው ሰው ስቃይን ደንታ የሌላቸው ሰው የሚል መጠሪያ ከቶም የማይገባቸው ግለሰቦች ናቸው ይላል። ለእነሱ ሲባል የሕውሃትን መዝገብ በማያፋልም ሁኔታ ላለመዝጋት መሞከር በድርጅቱ ላይ እየተወሰደ ያለው እርምጃ ፋይዳው ምን እንደሆነ ለመጠየቅ ያስገድዳል።
የወቅቱ የወልቃይት ጉዳይ የትግራይ ብሔርተኞች በዋና ስራ አስፈጻሚው በሙሉ ነጋ በአረና በትደየት በትግራይ ብልጽግናና ፈንቅል በሚባለው ስብስብ ዙሪያ የተኮለኮሉ ሁሉ የስልጣን ጉዳይ ካልሆነ በስተቀር በአማራ ጥላቻቸው ህወሓትን የሚያስንቁ ስለመሆናቸው ጥርጥር የለውም። በአንድ ቀን ውስጥ ብቻ ከስምንት መቶ በላይ ንጹሐን የአማራ ተወላጆች በትግራይ ፖሊስ፣ በትግራይ ልዩ ኃይል፣ በትግራይ ሚሊሻና ወያኔ ሳምሪ ብሎ ባደራጃቸው ነፍሰ ገዳዮች የተረሸኑበትን የደም መሬት እንደ ህወሓት ቅኝ ሊይዙና የዘር ፍጅት ፈጽሞ የሄደውን ህወሓትን ተክተው በመንግሥትነት በመሰየም ሊገዙ ማሰፍሰፍ የጀመሩት የግፎውን አስክሬን ተቆራርጦ ከየተጣለበት በፍለጋ ተገኝቶ አፈር እንዲለብስ ሳይደረግ ነው። ምን ይሄ ብቻ? የትግራይ ፖሊስ፣ የትግራይ ልዩ ኃይል፣ የትግራይ ሚሊሻና ወያኔ ሳምሪ ብሎ ያደራጃቸው ነፍሰ ገዳዮች በአማራ ተወላጆች ላይ የፈጸሙት የዘር ማጥፋት ባለም እንዳይታወቅ እንቅስቃሴ የጀመሩትና በተካኑበት ጩኸቴን ቀሙኝ የፖለቲካ ብልጠታቸው ውንጀላ ውስጥ የገቡት ማይካድራ አርዶ ወደ ሱዳን የሸሸውን የትግራይ ፖሊስ፣ የትግራይ ልዩ ኃይል፣ የትግራይ ሚሊሻና የሳምሪ ቡድን በትግሬነቱ ምክንያት እንዲፈናቀል የተደረገና በጦርነቱ የተነሳ በድንገት ስደተኛ የሆነ አድርገው ከጣራው በላይ በማስጮህ ነበር። ለመሆኑ የትግራይ ብሔርተኞች ሁሉ ወልቃይትን ይገባናል የሚሉት የትግራይ ክፍል ሆኖ የማያውቀው ወልቃይት ሕገ መንግሥት በሚባለው መሠረት የሕዝብ ፍቃድ ተጠይቆ ወደ ትግራይ ስለ ተካለለ ነውን? በፍጹም። ወያኔ ወልቃይትን በትግራይ ስር አነክስ ያደረገው የትግራይ ሪፐብሊክን ለመመስረት ጫካ በገባ በዓመቱ ባዘጋጀው የ1968ቱ የመጀመሪያው የህወሓት ማኒፌስቶ እንጂ በሕዝብ ፍቃድ አልያም ሕገ መንግሥት በሚሉት መሠረት አይደለም። ልብ በሉ፣ ሕገ መንግሥት የሚባለው የታወጀው በ1987 ዓመተ ምሕረት ነው። ሕገ መንግሥት ተብዬው በ1987 ዓመተ ምሕረት የታወጀው ወያኔ ወልቃይትን በትግራይ ስር አኔክስ ባደረገ በሀያ ዓመቱ ነው። ስለዚህ የትግራይ ብሔርተኞች የሕዝብ ፍቃድ ጠይቀው ወይም ሕገ መንግሥት በሚሉት መሠረት አይደለምና ወልቃይትን ወደ ትግራይ አኔክስ ያደረጉት ወልቃይትን በሚመለከት የሕዝብ ፍቃድ ይጠየቅ፣ በሕገ መንግሥቱ መሠረት በተቋቋመው የወሰንና የማንነት ኮሚሽን መፍትሔ ይሰጠው እያሉ የሚሰነዝሩት የፖለቲካ ብልጠት መሠረት የለውም። ወልቃይት ወደ ትግራይ የተካተተው በታሪክ የትግራይ አካል ስለነበር ነው እንዳይሉ፣ የኢትዮጵያ ታሪክ መመዝገብ ከጀመረበት ወያኔ እስከ ተፈጠረበት ዘመን ድረስ ወልቃይት የትግራይ ክፍል እንደነበር የሚያሳይ አንዳች የታሪክ ማስረጃ ማቅረብ አይችሉም። የወልቃይት ጉዳይ በሚል ባዘጋጀሁት የታሪክ ጥናት ውስጥ በዋናነት የትግራይ ገዢዎችና ከትግራይ የተወለዱ የኢትዮጵያ ነገሥታት የነበሩ የታሪክ ሰዎች የሰጧቸውን የታሪክ ምስክርነቶች በመሰነድ እንዳሳየሁት ወልቃይት በአንድም የታሪክ ዘመን የትግሬ ግዛት ሆኖ አያውቅም። የወልቃይት የ1660 ዓመታት የወሰን የማኅበረሰብና አስተዳደር ታሪክ በሚመለከት የወልቃይት ጉዳይ በሚል ያዘጋጀሁትን የታሪክ መጽሐፍ ያንቡ። የትግራይ ብሔርተኞች ወልቃይትን በታሪክ በሕግም ሆነ በማኅበራዊ ሰብ ትስስር የትግራይ ማድረግ ሲያቅታቸው አንድ የደከመ መከራከሪያ ሲያቀርቡ አያለሁ። ይህም ክልል የመጣው ከ1984 ዓ ም በኋላ ስለሆነና የአማራ ክልል ከ1984 ዓ ም ስላልነበር በፊት አከላለሉ ሕዝብንና ቋንቋን መሠረት ሲያደርግ ወልቃይት ወደ ትግራይ ተካለለ የሚል ነው። የዚህ የመከራከሪያ መነሻ ወልቃይትን ትግሬ አስተዳድሮት ባያውቅም ነዋሪው ግን ትግሬ ነው ለማለት ነው። ሐቁ ግን ለቀን ሥራ በኤርትራ በኩል ዞረው ወደ ወልቃይት ከሚሄዱ ትግሬዎች ውጭ ነዋሪው አማራ እንደነበር የትግራይ ሰዎች የሆኑት አጼ ዮሐንስ ሆነ አራተኛ ትውልዳቸው ልዑል ራስ መንገሻ ስዩም የማይታጠፍ ምስክርነታቸው ሰጥተዋል። ህወሓት ከአርባ ዓመታት በላይ ዘር ማጥፋት ፈጽሞበትና አፈናቅሎት ሊጠፋ ያልቻለው አብዛኛው ነዋሪ አማራ በመሆኑ ነው። እንግዲህ በታሪክም ሆነ በሕግ ወልቃይት የትግራይ ክፍል ሆኖ አያውቅም። ቢያንስ እስካሁን ድረስ አንድም የትግራይ ብሔርተኞች ወልቃይት በታሪክም ሆነ በሕግ የትግራይ ክፍል እንደነበረ አላሳየም። አሁን ጥያቄው የትግራይ ብሔርተኞች ህወሓት የአማራ የደም ምድር ያደረገውን ወልቃይትን ይገባናል የሚሉት ከምን ተነስተው ነው ሲል ይጠይቃል። ህዋት የዘረፈው ሁሉ ይገባናል ቅሚያ ካልሆነ በስተቀር የትግራይ ብሔርተኞች ወሰናቸውን ተከዜን ተሻግረው ወልቃይትን ይገባናል ሊሉ የሚችሉበት አንዳች አመክንዮ የለም። በርግጥ የትግራይ ብሔርተኞች ሁሉ ወልቃይትን ይገባናል የሚሉበት አንዳች አመክንዮ ባይኖራቸውም የወልቃይትን ጉዳይ መሬት ማስመለስ ጉዳይ አድርገው በማሳነስ ሊያሳኩት የሚፈልጉት አንድ የፖለቲካ ብልጠት አላቸው። ይህም በማይካድራ በግፍ የተፈጁትና ከአርባ ዓመታት በላይ ሲታረዱ ላውሬ ሲጣሉ ሲፈናቀሉ ሲታሰሩና ተነግሮ የማያልቅ ግፍ ሲፈጸምባቸው የኖሩት የወልቃይት ጠገዴ ጠለምትና ሁመራ የአማራ ተወላጆች ላይ የተካሄደው የዘር ማጥፋት እንዲድበሰበስና ፍትህ እንዳያገኝ የማይካድራው አይነት ፍጅት ወደፊትም እንዲቀጥልና አካባቢው ከአማራ ተወላጆች እንዲጸዳላቸው ይፈልጋሉ። ሆኖም ግን ዛሬ ላይ የወልቃይት ጉዳይ ሲነሳ መጠየቅ ያለበት ጥያቄ ውስጥ ሊገባ የማይችለው አካባቢው በማን ስር ይተዳደር የሚለው ጉዳይ ሳይሆን በወልቃይት ሕዝብ ላይ ለደረሰው ተነግሮ የማያልቅ ግፍ ምን አይነት ፍትህ ይሰጥ፣ እንዴትስ ይሰጥ የሚሉት ናቸው። አንዳንዶች የወልቃይት ጉዳይ በሕግ ይታይ ሲሉ እሰማለሁ። የወልቃይት ጉዳይ በሕግ ይታይ ከተባለ መታየት ያለበት ፓርላማ ተብዬው በአፋጣኝ ገለልተኛ ኮሚሽን አቋቁሞ በውሃት በጅምላ የተገደሉትን፣ የዘር ማጥፋት የተፈጸመባቸውን፣ የተፈናቀሉትን፣ አላግባብ ንብረታቸው የወደመባቸውና የት እንደደረሱ የማይታወቁ የወልቃይት የአማራ ተወላጆች የሚካሱበትና ፍትሕ የሚያገኙበትን ሁኔታ በአፋጣኝ ለመፍጠር መሆን አለበት። ስለዚህ ካሁን በኋላ ስለ ወልቃይት ሲነሳ ዋናው ትኩረት መሆን ያለበት የወሰን ጉዳይ ሳይሆን የፍትህና የካሳ ጉዳይ መሆን አለበት። ወልቃይት በታሪክ ይተዳደር የነበረው በማን ስር እንደነበር ታሪኩ በአግባቡ የተሰነደ ስለሆነ በዚህ ጉዳይ ጊዜ ማጥፋት አያስፈልግም። በየትም ዓለም ቢሄድ ሕግ የሚለው ሐሳብ የተጸነሰው ፍትህ ለመስጠትና የተጎዳን ለመካስ እንጂ ጉልበተኛ አጭበርባሪ ወይም ባለጊዜ በኃይል የቀማውን የሰው ንብረት እንዲያዘገየው ወይም ይዞታው አድርጎ እንዲጸናለት አይደለም። ሲጀመር አንድ በጉልበት የተዘረፈን ንብረት ለማን ይገባል የሚል ጥያቄ መነሳት የለበትም። በጉልበት የተወሰደን ንብረት ለማን ይገባል የሚል ጥያቄ በኃይል ከቀማው ተለይቶ ሊታይ አይገባም። አንድ ንብረት በኃይል ከተወሰደ በኋላ ፍትህ ሲታሰብ መነሳት ያለባቸው ጉዳዮች ንብረቱ የተዘረፈበት አካል ምን አይነት ጉዳት ደርሶበታል፣ ምን አይነት ካሳ ያስፈልገዋል፣ ወንጀለኛው ዘራፊስ ምን ይቀጣ የሚሉት ብቻ ናቸው። የትግራይ ብሔርተኞች ግን ህዋት የዘረፈው ለባለቤቶቹ ሳይሆን ለእኛ ይገባናል የሚሉበት ሕግ ተምረናል የሚሉን ጭምር ናቸው። በመሆኑም ህዋት በጉልበት የተወሰደውን ወልቃይትን ለእኛ ይገባል የሚል ጥያቄ ጠያቂዎቹ የትግራይ ብሔርተኞቹ ሁሉ በኃይል ከቀማው ከህዋት ተለይተው ሊታዩ አይገባም። ወልቃይት በህዋት ቅኝ ግዛት ወይም በጉልበት የተያዘ ነው። ከወሰንና አስተዳደር አኳያ ባለቤትነቱ የሚያጠራጥር አይደለም። በታሪክም ሆነ የትግራይ አስተዳዳሪዎችና ከትግራይ የፈለቁ የኢትዮጵያ ነገሥታት በሰጡት ምስክርነት ወልቃይት የአማራ ምድር ነው። ህዋት በቅኝ ግዛት በያዘበት ባለፉት አርባ ዓመታት ግን ወልቃይት በ21ኛው መቶ ክፍለ ዘመን በዓለም ላይ እጅግ ዘግናኝ ግፍ ከተፈጸመባቸው አካባቢዎች አንዱ ሆኗል። ለዚህም ነው ወልቃይት በ21ኛው መቶ ክፍለ ዘመን በዓለም ላይ እጅግ ዘግናኝ ግፍ ከተፈጸመባቸው አካባቢዎች አንዱ የሆነውን ወልቃይትን ጉዳይ በአማራ ይሁን በትግራይ እያሉ እንደሚቀልዱትና በማይካድራ በግፍ ለታረዱትና ከአርባ ዓመታት በላይ የግፍ መለማመጃ ሆነው ለኖሩት ወልቃይቴዎች ምንም ሰብአዊነት እንደሌላቸው የትግራይ ብሔርተኞች ተራ የመሬት ማስመለስ ጉዳይ አድርጎ ማቅረብ ስህተት ብቻ ሳይሆን ወንጀልም የሚሆነው ምን አይነት አረመኔነት ነው? ከአርባ ዓመታት በላይ ትራውማታይዝ ሲደረግ የኖርን ሰው ትራውማታይዝ ከሚያደርገው አካል ጋር አብረህ ኑር ብሎ ሊፈርድበት የሚችለው ሲል አቻም የለህ ጥያቄውን ይቀጥላል። የወልቃይት ጉዳይ በሚለው መጽሐፌ ማጠቃለያ እንዳወሳሁት የአማራና ትግሬ ነገዶች በወንድማማችነት የኖሩ ኢትዮጵያውያን ናቸው። የግራኝንና የኦሮሞ ገዢ መደብ በኢትዮጵያ ላይ ያካሄዱት ወረራ ከባሌ ጀምሮ በግንባር ቀደምትነት አብረው በመመከት ለአገራቸው አብረው ወድቀዋል። ወሰን ሳይገድባቸው በተመቻቻቸው ቦታ በአባቶቻቸው አገር አብረው ኖረዋል። ለዘመናት የኖረውን ያስተዳደር እና የመልክዓ ምድር ወሰን በመሻገር የጥላቻ ግንብ የገነባው ህወሓት ነው። የአማራና የትግሬ ህዝብ ወንድማማችነት እንዲታደስ ከተፈለገ ለፍትህ፣ ለእውነትና ለሞራል የቆሙ የትግራይ ተወላጆች ከመሬቱ እንጂ ከህዝቡ ምን አለኝ ከሚል የህወሓት አስተሳሰብ ወጥተው ህወሓት ያኖረውን የትግራይ ወሰን የተከዜን ወንዝ ተሻግሮ ባለፉት አራት አስርት ዓመታት በወልቃይት የአማራ ተወላጆች ላይ ያካሄደውን የዘር ፍጅትና ምድሪቱ ከምትሸከመው በላይ የፈጸመውን ግፍ በማውገዝ የአማራው ህመም ሊገባቸው ህወሓት በፕሮግራም ይዞ በአማራ ላይ ያካሄደውን የዘር ፍጅትና ግፍ ዕውቅና ሊሰጡ በአደባባይ ሊያግዙና ከወልቃይትና ከመላው አማራ ግፍ ጎን ሊቆሙ ይገባል። ይህ ሲሆን በትግሬና በአማራ ህዝብ መካከል ወያኔ ሲፈጥረው የኖረው ቅራኔ ክሎዥር አግኝቶ የኖረው ወንድማማችነት ይታደሳል። ባጭሩ ስለ ወልቃይት የሚከራከሩ ወገኖች በወሰንና ማንነት ጉዳይ ጊዜ ማጥፋት የለባቸውም። ካሁን በኋላ የወልቃይት ጉዳይ በወልቃይት ለደረሰው ግፍ እንዴት ፍትህ ያገኝ፣ የወልቃይት ህዝብ እንዴት ይካስና ስለ መልሶ ማቋቋም መሆን ይኖርበታል። የአማራ መንግሥት ነኝ የሚለው አካል ካለ እና የአማራ ባለ ጉዳይ ከሆነ በአንደኛው መቶ ክፍለ ዘመን በዓለም ላይ እጅግ ዘግናኝ ግፍ ከተፈጸመባቸው አካባቢዎች አንዱ በሆነው በወልቃይት ምድር በህወሓት በጅምላ የተገደሉትን፣ የዘር ማጥፋት የተፈጸመባቸውን፣ የተፈናቀሉትን፣ አላግባብ ንብረታቸው የወደመባቸውንና የት እንደደረሱ የማይታወቁ የአማራ ተወላጆችን ጉዳይ የሚመረምር ገለልተኛ ኮሚሽን ፓርላማ ተብዮ በአስቸኳይ እንዲያቋቁምና ወደ ሥራ እንዲገባ ማድረግ ይኖርበታል። ከታች የታተመው ዶሴ ወያኔ እነ ወልቃይትን ወደ ትግራይ አካትተው በ1968 ዓ.ም ባወጣው ማኒፌስቶ እንጂ በሕገ መንግሥቱ ተብየው መሠረት አለመሆኑ የሚያሳይ የህወሓት ፕሮግራም እናት መዝገቡን መመልከቱ በቂ ነው ሲል አቻም የለ ጽሑፉን ያጠናቅቃል።
አድማጮቻችን እስካሁን ስታዳምጡት የነበረው ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የታህሳስ 11 ቀን 2013 ዓመተ ምህረት ወይም የዲሴምበር 20 2020 ስርጭት ያስተናገርናችሁ ንጉሱ ታምራት ወርቁ ሞላ እኔም አብዱ አሊ ነበርን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ፣ መልካም ሳምንት ይሁንላችሁ እያልን በዚሁ እንሰናባበታለን። ድል ለኢትዮጵያ ሕዝብ።